ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 18 2013 ዓመተ ምህረት ዝግጅታችን ጀመረ። ዜጎች ሰልፍ እንዳይወጡ መከልከል ሐሳብን በነጻነት የመግለጽና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል በኢትዮጵያ መንግስት ላይ ትችት አቀረበ። የክልሉ መንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ዳይሬክተር አቶ ግዛቸው ሙሉነህ የሚሉት አላቸው።
አምነስቲ ኢንተርናሽናል በእኛ በኩል እምነት የለም። ሁልጊዜም ፖለቲካሊ አፊሌት ቲፒኤልኤፍን እየተከተለ መግለጫ የሚያወጣ ፓርቲ ትላንትና ዲጂታል ወያኔ ሲቀባበል የነበረውን መረጃ አውጥቶ ይሄ ልክ አይደለም ያን ያህል የአምነስቲ ኢንተርናሽናል የሚያህል ትልቅ ተቋም ኮንሰርን መሆናል። እውነት ከሆነ ደጋግሞ መጨነቅ ያለበት እነዚያ ሰዎች ፍትህ እንዲያገኙ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ትናንትና የተጀመረው የኢትዮጵያ የግብጽና የሱዳን የሶስትዮሽ ድርድር በጥሩ መንፈስ መካሄዱን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ እንዳሉት በበዓል ምክንያት ዛሬ ያልተካሄደው ድርድሩ ከመውሊድ በኋላም እንደሚቀጥል ተስፋ ተደርጓል። የተባበሩት መንግስታት ድርጅት በዛሬው ዕለት ታንዛኒያ ካካሄደችው አገር አቀፍ ምርጫ ጋር የተዛመደ ግጭት እንዳይቀሰቀስና ምራጩ ሕዝብ ያለ ስጋት ድምጹን መስጠት እንዲችል በሂደቱ የሚሳተፉ መንግስታዊና የሲቪል ማህበረሰብ አባላትን አሳሰበ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ አሰናድቶታል።
ለሳምንታት የዘለቀውን እጅግ የተካረረ የፖለቲካ ውዝግብ ተከትሎ በመጨረሻው በተያዘለት የጊዜ ሰሌዳ በዛሬው ዕለት የተካሄደው ብሔራዊ ምርጫ ነፃና ሚዛናዊ አይሆንም ሲሉ የተባበሩት መንግስታት የምርጫ ታዛቢ ቡድኖችና ታንዛኒያ የሰብአዊ መብት ድርጅቶች ስጋታቸውን ገልጠዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ጽህፈት ቤት በሰጠው አስተያየት እየጠበበ የመጣ ያለው የዲሞክራሲ ነፃነት ላይ የሚታይ ገደብ አሳስቦኛልም ብሏል። ራቪና ሻምዳሳኒ የድርጅቱ ቃል አቀባይ ናቸው። እርሳቸው የሚያወቅ ያሉት ወከባና በዘፈቀደ እስርን የመሳሰሉ በዜጎች ላይ የሚፈጸሙ በደሎችን የሚመለከቱ ሪፖርቶች ለጽህፈት ቤታቸው መድረሱን ጠቁመዋል። የመንግስቱ ተፎካካሪ የሆኑ የፖለቲካ ድርጅቶች አባላትና መሪዎች አካላዊ ጥቃት ተፈጽሞባቸዋል። ጋዜጠኞች፣ ሴት የመብት ተሟጋቾችና ሌሎችም በተመሳሳይ ነው ያሉት።
This repression of dissenting voices intensified in the lead up to the
የንግግርና በፖለቲካ የመሳተፍ ነጻነት ላይ ገደብና ጫና ማድረግ ሳይሆን ከበሬታ መስጠት ሲገባ የተቃውሞ ድምጾችን የማፈኑ ድርጊት ግን ምርጫው እየተቃረበ በመጣበት ወቅት ይበልጥ ተባብሶ ቀጥሏል። የዛንዚባር ሰንሰለታማ ደሴቶች በመባል ከሚታወቀው የፔምባ ደሴት ፖሊስ በከፈተው ተኩስ 3 ሰዎች ሲገደሉ ሌሎች በርካቶች የቆሰሉ መሆናቸው የተዘገበበት ዜና በእጅጉ አስኪ ሆኖ ረብሾኛል።
በዘንድሮ የታንዛኒያ ፕሬዝዳንታዊ ምርጫ 15 እጩዎች ናቸው የተወዳደሩት። ከነኚህም ውስጥ ዋናው ፉክክር የሚካሄደው ለሁለተኛ ዙር የአምስት ዓመታት የስልጣን ዘመን በሚወዳደሩት የታንዛኒያው ፕሬዝዳንት ጃን ማጉፋሊ እና ከሶስት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም የግድያ ሙከራ በተፈጸመባቸው የዋናው የተቃዋሚ ፖለቲካ ፓርቲ ቻዴማ መሪ ቱንዱ ሊሱ መካከል ነው። ሁሉም ወገኖች ከማናቸውም ግጭት የሚቀሰቅሱ እርምጃዎች እንዲቆጠቡ ያሳሰበው የተባበሩት መንግስታት ድርጅት በፔምባ ደሴት የተፈጸመው ግድያ በግልጽ እንዲጣራና ይፋ እንዲደረግ የታንዛኒያ ባለስልጣናትን አሳስቧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ከትላንት በስቲያ ባወጡት መግለጫቸው የሀገሪቱን ሰላምና መረጋጋት ለማረጋገጥ ዲሞክራሲን እንዲሰፍንና ዘላቂ ልማት እንዲመጣ ሁሉን ያሳተፈ ምርጫ ሂደት ወሳኝ ነው ብለዋል።
የኮቪድ-19 መከላከያ ክትባት ፍለጋውን በተመለከተ ዜና ደግሞ የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ከጀርመኑ ባዮኤንቴክ ጋር ሆኖ በሰራው ክትባት ዙሪያ ሲያካሂድ የቆየው የመጨረሻ ደረጃ የሰው ላይ ሙከራ አስፈላጊው ቁልፍ የሆነ ምዕራፍ ላይ ሊደርስ እንዳልቻለ ይፋ አድርጓል። በዚህ ምክንያት ከማክሰኞው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በፊት የሚደርስ አይመስልም ነው ያለው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር በሚቀጥለው የአውሮፓ 2021 ዓመተ ምህረት ሀገሪቱ እንዲገቡና እንዲሰፍሩ የሚፈቀድላቸው ስደተኞች ቁጥር በ15,000 ብቻ እንዲወሰን እጅጉን አድርጎ ቀንሶታል። በሀገሪቱ ዘመናዊ የስደተኛ መቀበል መርሃ ግብር ታሪክ ታይቶ በማያውቅ ደረጃ ያነሰ መሆኑ ነው የተገለጸው። ፕሬዚደንት ዶናልድ ትራምፕ ሌሊቱን ባወጡት ማሳሰቢያቸው የስደተኛ ቁጥር የመቀነሱን እቅዳቸውን ማጠናቀቃቸውን ይፋ አድርገዋል። የ2021 ዓመት በዚህ ወር የሚጀምረው ማለት ነው በሚጠናቀቀው ዓመት በኮቪድ-19 ወረርሽኝ ምክንያት ስራ ላይ ያልዋለውን 600ን የሚጠቀልል ይሆናል ብለዋል። በማክሰኞ ፕሬዝዳንታዊ ምርጫ እንደገና ለመመረጥ የሚወዳደሩት ፕሬዝዳንት ትራምፕ ይህን የስልጣን ዘመናቸውን ከጀመሩበት ጊዜ አንስተው በየአመቱ ዩናይትድ ስቴትስ የምትቀበላቸውን ስደተኞች ቁጥር አብዝተው የመቀነስ የከረረ አቋም ይዘው ነው የቆዩት። በዚህ አመት የሚገባ ማናቸውም አዲስ ስደተኛ የውጭ ጉዳይ ሚኒስቴር ተቀብዬ ላስተናግድ ዝግጁ ነኝ ወደሚሉ አካባቢዎች ወስዶ እንዲሰፍሩ ያደርጋል ብለዋል ፕሬዝዳንቱ። ነቃፊዎች በበኩላቸው ፕሬዝዳንት ትራምፕ ዩናይትድ ስቴትስ ለብዙ ዘመናት በየአገሩ ለሚሳደዱ ሰዎች መጠጊያ ሆና የኖረችበትን ታሪኳን እየሰረዙት ናቸው ሲሉ አማረዋል። የሚገቡ የስደተኞች ቁጥር መቆረጡ ሌሎች የሀገሪቱ የውጭ ፖሊሲ ግቦች ላይ ጉዳት ያስከትላል ሲሉም ይነቅፏቸዋል። የፕሬዝዳንቱ ተፎካካሪ የዲሞክራቲክ ፓርቲው እጩ ጆ ባይደን በበኩላቸው ካሸነፍኩ አሜሪካ በየአመቱ የምትቀበላቸውን ስደተኞች ቁጥር ወደ 125,000 ከፍ አድርጋለሁ ሲሉ ቃል ገብተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ ጥቅምት 18 2013 ዓመተ ምህረት ምሽት ፕሮግራም ነው።
ቀጥታ ለነኚህ ለሎው ሜከሮቹ ለፖሊሲ ሜከርስ እጃቸው ውስጥ የሚገባ ወደ እነሱ ቢሮ የሚላክ ደብዳቤ ስለሆነ እኛም እያየነው ያለነው አሁን የደረሳቸው ሰዎች የሚጽፉት ደብዳቤ እንደሚያረጋግጠው ከሆነ ሁኔታውን እያጠኑት እንደሆነ የሚያሳይ።
የቮተርስ ቮይስን አስተባባሪ አቶ ዳንኤል እምሩን የሰማችኋቸው በሁለተኛው አጋማሽ በኢትዮጵያውያን በአሜሪካ ላይ ታገኙዋቸዋላችሁ። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ዜጎች ሰልፍ እንዳይወጡ መከልከል ሐሳብን በነጻነት የመግለጽና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል በኢትዮጵያ መንግስት ላይ ትችት አቅርቧል። ዓለም አቀፉ የሰብአዊ መብት ተቋም ጉዳዩን አስመልክቶ ያወጣው መግለጫ በአማራ ብሔር ተወላጆች ላይ የሚፈጸመው ማንነትን መሰረት ያደረገ ጥቃት ለማውገዝ ዛሬ የተጠራው ሰልፍ በመንግስት መከልከሉን ተከትሎ ይወጣ ነው። የአማራ ክልል መንግስት ግን ሰልፉ የተከለከለው ተጨባጭ በሆነ የጸጥታ ስጋት ነው ብሏል። የክልሉ መንግስት የኮሙኒኬሽን ጉዳይ ጽፈት ቤት ዳይሬክተር አቶ ግዛቸው ሙሉነህ በአምነስቲ ኢንተርናሽናል ላይ እምነት እንደሌላቸው ተናግረዋል። የአማራ ብሔራዊ ንቅናቄ አብን በእንቢተኝነት ሰልፍ ባለመደረጉም አመስግኗል። አስቴር ምስጋናው ዝርዝር ይዛለች።
በአማራ ብሔር ተወላጆች ላይ የሚፈጸመው ዘር መሰረት ያደረገ ጥቃት እንዲቆም የሚጠይቅ ሰልፍ የተጠራው ለዛሬ ነበር። ተቃዋሚው የአማራ ብሔራዊ ንቅናቄ የጠራው ይህ ሰልፍ ግን የመንግስት ፍቃድ ባለማግኘቱ አልተካሄደም። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተቋም እንዳለው የሰልፉ መከልከል የዜጎችን ሐሳብን በነጻነት የመግለጽና የመሰባሰብ መብት ይጥሳል። መንግስት ይልቁን ሰልፉ እንዲካሄድ ምቹ ሁኔታ መፍጠር፣ ጸጥታ የሚያስከብሩ ኃይሎችን የመመደብና በሰላም እንዲጠናቀቅ የማድረግ ግዴታ እንዳለበት ነው አምነስቲ ያስታወቀው። የአማራ ክልል መንግስት ግን ሰልፉ መከልከሉ የዜጎችንና የሀገርን ደህንነት ከመጠበቅ ጋር የተያያዘ መሆኑን ነው የገለጸው። የክልሉ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ
በመንግስት መዋቅር በመረጃ ስርዓታችን መሰረት ይህን ሰልፍ ተጠቅሞ ህዝቡ ላይ የበለጠ ጉዳት ብሔር ከብሔር ለማጋጨት የሚያስችል ቅድመ ዝግጅት የሰራ የጠላት ኃይል አለ ነው እያልን ያለ ነው።
ተጨባጭ ነው።
ለመረጃው ደህንነት ሲባል ለራሳችን ሴኩሪቲ ፐርፐስ ሲባል እሱን ለጊዜው ይፋ አናድርገው፣ ግን በተጨባጭ ህዝቦች ላይ ግጭት ለመቀስቀስ፣ ችግር ለመፍጠር፣ ሀብት ንብረት ላይ ውድመት ለማድረስ የተዘጋጀ ኃይል አለ። ተጨባጭ ነው ብሎ መጠየቅም አያስፈልግም። አማራ ክልል በብዙ አይነት መንገድ በተለይ ጸረ ለውጥ ኃይሉ ሁልጊዜም አማራን አተኩሮ ጠላት አድርጎ ፈርጆ እየሰራ ያለ ኃይል አለ። ይሄ ግልጽ ነው። አማራ ክልል ሰላም ሲሆን ዳር ዳር እየዞሩ የአማራ ብሔርን ከተለያየ አካባቢ ያጠቃሉ። ይሄ የተደራጀ ኃይል ነው የሚያጠቃው። አማራ ክልል ሰላም ስለሆነ ነው የሚደረገው። ይሄ ክልል በአንድ በኩል የተፈጥሮ አደጋ ያንዣበበበት አንበጣ ወረርሽኝ ለመታደግና ወደ ሌላው አካባቢ አንበጣ እንዳይስፋፋ በአንድ በኩል፣ በሌላ በኩል ጉዳት የደረሰባቸውን ህዝቦች የለብ ቀለብ በማድረስ ሂደት ላይ ማህበረሰቡን እያጽናናን ያለንበት ሰዓት ነው። ለዚህ ስራ ሰራዊት አሰማርተናል፣ ፖሊስ ተሰማርተውበታል እና መላ ኃይላችን የመንግስት ትኩረት ዛጋ ነው ያለው። ስለዚህ ሰልፍ ስናደርግ ይህን ኃይል ወደዚህ ማምጣት ማለት ያንን ስራ ትተን ወደዚህ ምንመት። ከዚህም ባሻገር ሌላ ምክንያት አለው። ህዳሴ ግድብን በተመለከተ የአሜሪካ ፕሬዚደንት ያስተላለፉት መልእክት ትልቅ ፖለቲካዊ ጦርነት ነው ያወጁ። እዚህ ጋር በተያያዘ ምንሰራው ስራ እነዚህ ወቅታዊ ሁኔታዎች ባሉበት ሁኔታ ኋላ በደንብ ጠርቶ የመጣው አብን የጠራው ስብሰባ በዚህ መንገድ ቢካሄድ ችግር የሚፈጥር መሆኑን ስለደረስንበት ሰልፉ መካሄድ የለበትም። ህብረተሰቡ ደግሞ ስለሚያውቅ አንድም ወደ ሰልፍ የወጣ ኃይል የለም። ዛሬ ነበር እንግዲህ ሰልፉ የሚካሄደው።
በአምነስቲ ኢንተርናሽናል የሰብአዊ መብት ተቋም ላይ እምነት እንደሌላቸውም ነው አቶ ግዛቸው ለአሜሪካ ድምፅ የተናገሩት።
አምነስቲ ኢንተርናሽናል በእኛ በኩል እምነት የለንም። ሁልጊዜም ፖለቲካሊ አፊሌትድ ነው። ቲፒኤልኤፍን እየተከተለ መግለጫ የሚያወጣ ፓርቲ ነው። ትላንትና ዲጂታል ወያኔ ሲቀባበል የነበረውን መረጃ አውጥቶ ይሄ ልክ አይደለም ይላል። ያን ያህል የአምነስቲ ኢንተርናሽናል የሚያህል ትልቅ ተቋም ኮንሰርንም መሆናል። እውነት ከሆነ ደጋግሞ መጨነቅ ያለበት እነዚያ ሰዎች ፍትህ እንዲያገኙ። ከዚህ አኳያ ህግ ተጣሰ የሚለው ውሃ የሚቋጥር ክስ ሊሆን አይችልም፣ ተቀባይነትም ያለው አይደለም። ግርግር ስለሚሆን ራሱ እዛ ውስጥ የሚሰሩ ሰዎች በተለያየ ጊዜ ቲፒኤልኤፍ በስልጣን በነበረ ጊዜ ያስገባቸው ኃይሎች ስላሉ የቲፒኤልኤፍን አጀንዳ ለማስፈጸም የተዘጋጀ ኃይል ስላለ በዚህ ደረጃ የሚወጣ ስለሆነ ይህን ጠንቅቀን ስለምናውቅ እኛ እርባና ቢስ መግለጫ የሚያስደነግጠንም አይደለም። ለዚህ ምንም ትኩረት የማንሰጠው እንደሆነ መታወቅ አለበት የሚል
የሰልፍ ዓላማ የነበረው እንግዲህ በተለያዩ ክልሎች ላይ የሚኖሩ የአማራ ብሔር ተወላጆች ላይ የሚደርሰው ያለው ጥቃት እንዲቆም፣ አጥፊዎች እንዲጠየቁ፣ የመጨረሻ ጉዳት እንዲደረስ ነው። ለዚህ የክልሉ መንግስት ምን እየሰራ ነው? ብዙ ወገኖች የክልሉ መንግስት ቸልተኛ ነው፣ እየሰራ አይደለም የሚል ትችት አላቸው።
ልክ ነው። ከየትኛውም አካባቢ አማራ ሲገደል ሲፈናቀል ከፌዴራል መንግስቱ ጋር ሆነን ያላሰለሰ ጥረት እያደረግን ሌት ተቀን ነው እየሰራን ያለ ነው ያለ እረፍት። ያው ስራችንን ብዙ ስለማንናገረው የፌዴራል መንግስቱም አሁን በትኩረት ስራ እየሰራ ነው። የመጀመሪያው ጉዳይ የህግ የበላይነትን ማስከበር ነው። ከህግ አኳያ ብዙዎቹ በተግባሩ ላይ እንቅስቃሴ ያደረጉት ሰዎች ከህግ ቁጥጥር ውጭ ናቸው ማለት አይቻልም። ብዙዎቹ ለህግ እየቀረቡ ነው ያሉት፣ ጉራ ፈርዳም፣ ቤኒሻንጉልም፣ ሌላም አካባቢ ላይ በጣም በብዙ መቶዎች የሚቆጠር ሰው እየታሰረ እየተጠየቀ ያለበት ሁኔታ ነው ያለው። በዘላቂነት ግን የሚሆነው አሁንም ከክልሎች ጋር በጋራ መስራት ነው የሚያስፈልገው። በዲሞክራሲያዊ መንገድ በመቻቻል መርህ ላይ ተመስርተን መስራት ነው ያለብን። ከዚያ ውጪ ተቋማዊ ግንባታው ላይ አተኩረን መስራት ነው ያለብን። ቤኒሻንጉል ክልል ላይ እጃችንን ጭምር አስገብተን ክልሉ መንግስት ጋር ተመካክረን አመራር ተመድቦ ጭምር በጋራ እያወያየን ታች ድረስ ለማደራጀት የሚኒሻውን ለማጠናቀር አደረጃጀቶቹ እንዲጠናቀሩ የማድረግ ስራ ጭምር እየተሰራ ነው ያለው በግልጽ። ከዚያ ውጪ ሰዎችን የማጽናናት ስራ፣ እርዳታ የመስጠት ስራ፣ እንዲደራጁ የማድረግ ስራ። እንዲደራጁ ማለት አንዳንዱ ትርጓሜውን ያዛባል። ተደራጅቶ ወደ ጦርነት ግባ አይደለም እያልን ያለ ነው። እንዲደራጁ ማለት በሰፈር በተገቢው መንገድ በልማት ቡድን ተደራጅቶ በአመራር ውስጥ ገብቶ ራሱን እንዲጠብቅ መረጃ እንዲደርሰው የማድረግ መረጃ ሲደርሰው ለመንግስት ፈጥኖ እንዲያሳውቅ የማድረግ አሰራርን ዘርግተን ለመስራት ጥረት እያደረግን ያለ ነው። ከዚህ ውጭ ሌላ መፍትሄ የለውም።
የአማራ ብሔራዊ ንቅናቄ አብን ዛሬ በእንቢተኝነት ሰልፍ አለማድረጉን ግን ዳይሬክተሩ አመስግነዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአፋር ክልል ገዳማይቱ በተባለች ወረዳ በመስክ ስራ ላይ የነበሩ ሁለት የትምህርት ሚኒስቴር ሰራተኞች ባልታወቁ ሰዎች መገደላቸውን ሚኒስቴር መስሪያ ቤቱ አስታወቀ። በሌላ በኩል እነዚህ ሁለት የመስሪያ ቤቱ ባልደረቦች ከመገደላቸው አስቀድሞ ሰኞ ዕለት በርካታ የኢሳ ሶማሌዎች በአፋር ልዩ ኃይሎች ተገድለዋል ሲል የጎሳው ኡጋዛዊ ምክር ቤት አባላትና የሀገር ሽማግሌዎች ለቪኦኤ ገልጸዋል። በዛሬው ዕለትም የፌዴራል መከላከያ ሰራዊት ወደ ገዳማይቱ ወይም ገርበ ኢሴ ከተማ ገብቶ እርምጃ እየወሰደ ነው ብለዋል። አዲስ ቸኮል ዝርዝር አለው።
የትምህርት ሚኒስቴር የህዝብ ግንኙነት ኃላፊ ወይዘሮ ሀረጓ ማሞ ለቪኦኤ እንደገለጹት ማንነታቸው ያልታወቁ ሰዎች የመስክ ስራ ላይ የነበሩ ሁለት ባልደረቦቻቸውን ገድለዋቸዋል ብለዋል።
በጥይት ተመተው ነው የሞቱት። ጉዳት አድራሾቹ እነማን እንደሆኑ አሁን በውል አልታወቀም። በስራ ላይ ያሉ ነው። በተለይ ለሱፐርቪዥን ስራ ሄደው ነው። በአፋር ክልል ገዳሜቱ የሚባል አካባቢ ትምህርት ቤት ውስጥ ባሉበት ነው የሞቱት ማለት ነው። ገዳዮቹ ላይ ክትትል እየተደረገ ነው ያለው። ምናልባት በአጭር ጊዜ ውጤት የሚታወቅ ነው የሚሆነው ማለት ነው።
ማንነታቸው አልታወቀም በተባሉት አካላት የተገደሉት የአቶ ሙላ ጸጋይና አቶ አበባ ያልን አስከሬንም የትምህርት ሚኒስትሩ ዶክተር ጌታውን መኩሪያ በተገኙበት ሽኝት እንደተደረገለት የትምህርት ሚኒስቴር የፌስቡክ ገጽ አስታውቋል። ከሁለቱ ሟቾች በተጨማሪ አቶ ደምስታ መሬ የተባሉ የሚኒስቴር መስሪያ ቤቱ ባልደረባም ቆስለው የሕክምና ክትትል እየተደረገላቸው መሆኑን የፌስቡክ ገጹ አስታውቋል። የአፋር ክልልም ሆነ የትምህርት ሚኒስቴር የገዳዮች ማንነት እስካሁን እንዳልታወቀ ሲገልጹ፣ የኢሳ ሶማሌ ሀገር ሽማግሌው አቶ መሀመድ ሙሴ ግን ሰኞ ዕለት በአፋር ልዩ ኃይል የተገደሉ የኢሳ ሶማሌዎች ጋር ግንኙነት ሊኖረው እንደሚችል ይናገራሉ።
ሁልጊዜ የአፋር ልዩ ኃይል በተደራጀ መልኩ ጥቃት ይፈጸምበት ነበር። አሁን በመጨረሻ ላይ ሰኞ 26 ኦክቶበር 2020 ዓመተ ምህረት ከሌሊቱ 11 ሰዓት አካባቢ ወረራ ይጀምራሉ። የአፋር ልዩ ኃይል ፖሊስ ካላለ በሚባለው በምዕራብ ገርበ ኢሴ አካባቢ እዛ ጦርነት ይጀምራል። ቀኑን ሙሉ ጦርነቱ ይካሄዳል። በዛ አካባቢ የሞተው ሰዎች 13 ናቸው። እንደገና ከዛ ለመወረድ ብሎ ደንሌ ላይ አካባቢ ደግሞ 4 ሰው ነው የሞተው። እስከ 17 ሰው ነው እዛ የሞተው። እንግዲህ ያን ያለ የሞቱ ሰዎችን ይሳው ለመቅበር እየተዘጋጀ ባለበት በሚቀጥለው ቀን ለመቅበር እየተዘጋጀ ባለበት ትላንትና ማለት ነው እየተዘጋጀ ባለበት ማንነታቸው ከየት እንደተላኩ የማይታወቁ ግን ይዘው የመጡት መኪና የአፋር ታርጋ ያለው መኪና የያዙ ሰዎች ይመጣሉ። ሰዎቹ ሀዘን የተቀመጡበት ቦታ ትምህርት ቤቱ አካባቢ እና የተገደሉ ሰዎችን በመቅበር ላይ ያሉ ዝም ብለው ከመኪናው ወርደው ካሜራ እንቀርጻለናል። ሰው እንግዲህ 12 ሰው እየቀበረ ነው በዛ ሰዓት። ምንድናቸው ለምዶ የምትነሱት ብሎ ተጠራጠረ። በዛ መሃል እንግዲህ አንዱ የተናደደ ዘመዶቹ የሞቱበት ሰዎቹ ካሜራ መቅረጹን ሳያቆም ሲቀር ጊዜ ይሞቱታል። ሁለቱ ይሞታል። አንደኛው ያመልጣል። መከላከያ ሰራዊት ይመጣና ሬሳዎቹን ይወስዳል።
የአፋር ክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ ግን በአካባቢው የሚገኙ ህገወጥ ታጣቂዎች ግድያ ከትምህርት ሚኒስቴር ሰራተኞች በፊትም ሲፈጸም እንደነበረ ነው የሚናገሩት። የሶማሌ ሀገር ሽማግሌዎች 17 ሰላማዊ ኢሳ ሶማሌዎች ተገድለዋል ባሉበት ሰኞ ዕለት በዋሽ ወዝ ተፈናቅለው መጠለያ ውስጥ የነበሩ 8 የአፋር ሴቶችና ህጻናትም በእነኝ ያልታወቁ ታጣቂዎች ተገድለዋል ብለዋል የኮሚኒኬሽን ቢሮ ኃላፊው።
ስለዚህ በንጹሀን አርብቶ አደር ማህበረሰብ ላይ በተለይ ሴቶች ህጻናትና ሽማግሌዎች ላይ ነው ይህን ድርጊት የፈጸሙት። ይሄ ብቻ አይደለም፣ ይሄ ድርጊት በዚሁ ብቻ አልቆምም። እንግዲህ ከዚህ በፊትም ልክ ድሬዳዋ መጥተው ለክልሉ ድጋፋቸውን አበርክተው ሲመለሱ በነበሩ የድሬዳዋ ከተማ የጸጥታ ኃይሎችንም እንደዚህ ተኩስ በመክፈት ገዳማዊቷ አካባቢ ማለት አንድ ጸጥታ አባል ህይወቱ ያለፈበትና አንደኛውም ክፉኛ የተጎዳበት ሁኔታ እንደነበር ይታወሳል። ትናንት እንደዚሁ ከፌዴራል ትምህርት ሚኒስቴር ለሱፐርቪዥን ተልእኮ የመጡ የፌዴራል የትምህርት ሚኒስቴር የስራ ባልደረቦች ነበሩ። ስንኡ ላይም እንደዚሁ ጥይት በመክፈት ገዳማዊቱ ከተማ ውስጥ ህይወታቸው እንዳለፈ ያው የፌዴራል ትምህርት ሚኒስቴርም የሀዘን መግለጫ ልኳል። እንደዚህ አይነት ድርጊቶች ነው እንግዲህ በተደጋጋሚ እየተከሰተ ያለው ማለት ነው።
አቶ አመር ካሊዮታ ድርጊቱን የፈጸሙት የሀገሪቱን ወጪና ገቢ ንግድ ለማስተጓጎልና ለውጡን ለመቀልበስ ያሰቡ የተደራጁ ኃይሎች ናቸው ይላሉ። ለችግሩ መፍትሄ ለመፈለግ ከፌዴራል መንግስትና ከሶማሌ ክልል መንግስት ጋር በመተባበር እርምጃዎች እየተወሰዱ ነው ቢሉም በዝርዝር ምን እርምጃ እየተወሰደ እንዳለ ግን ከመግለጽ ተቆጥበዋል። ይሁንና መስመሩ የሀገሪቱ ወጪና ገቢ ንግድ ዋነኛ መተላለፊያ በመሆኑ መስመሩን የፌዴራል መንግስት እንደሚጠብቀው ተናግረዋል። የትምህርት ሚኒስቴር ሰራተኞች ግድያን ተከትሎ በዛሬው ዕለት የመከላከያ ሰራዊት በገዳማዊት ወይም ገርቤሴ ከተማ እርምጃ እየወሰደ መሆኑን የኢሳ ጎሳ ኡጋዛይ ምክር ቤት አባል አቶ አሶዌ ፋራ ለቪኦኤ አስታውቀዋል። በዛሬው ዕለትም በአካባቢው ነዋሪ በሆኑ የኢሳ ሶማሌዎች ላይ በርካታ ጥቃት እንደተፈጸመ ነው የሚናገሩት።
ዛሬ ጠዋት ከላከያ ገርበኢሴ ወረረ። በዚህ ላይ የሞቱ ሰው አለ። ከተማ ውስጥ ቁጥሩ የማናውቀው ሰዎች ደግሞ አፍኖ ከነ መሳሪያቸው ሁሉ ወሰዱት። ቁጥሯቸውን የማናውቀው ሰዎች ደግሞ ሞቱ። የቀረቱስ በርግጎ የት እንዳለ አይታወቅም።
ምን ያህል ሰው እንደሞተ መረጃው አላችሁ? ዛሬ
ከዛሬ ድረስ ያለ ቁጥሩን ከአስር በላይ ናቸው ይባላል።
በዛሬ
ሁለት ብቻ ከአስር በላይ ናቸው ይባላሉ። ሀያም ሆነ አስርም ሆነ ከዛም በታች ሆነ ማን ይቆጥራል?
በትምህርት ሚኒስቴር ሰራተኞች ላይ ግድያ የፈጸሙትንም ሆነ ሌሎች ህገ ወጦችን ለይቶ ለማውጣት ከሀገር ሽማግሌዎችና ከጎሶ ተወላጆች ጋር በመተባበር መስራት እየተቻለ የመከላከያ ሰራዊት በጅምላ እርምጃ መውሰዱ ትክክል አይደለም ብለዋል አቶ አሶዌ።
በጣም ከፍተኛ ስህተት ነው። ገርበኢሴ የሚነበረው ምግብ እየተለቀመ ነው ያለው፣ ብራቸውም እየተለቀመ ነው ያለው፣ ሰረፋ ነው ያለው። ኢትዮጵያ መከላከያ እንደዚያ አያደርግም። ያደርጋል ብለን እኛ እናንምር፣ ግን በመከላከያ ስም የሚጠቀም ሰዎች ናቸው እንደዚህ የሚያደርጉት። ይሄ ነገር ለምን ይደረጋል? አድርጊው ማለው ፌደራል መንግስት አስቸኳይ እርምጃ እንዲወስድ እንፈልጋለን።
የመከላከያ ሰራዊት እየወሰደ ስላለው እርምጃና ስለደረሰው ጉዳት መጠን ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ሙከራ አልተሳካም። መረጃው እንዳገኘን ይዘን የምንቀርብ ይሆናል። በአፋር ክልል ስር በሚገኙ ሶማሌ የሚበዛባቸው ሶስት ቀበሌዎች ላይ በአፋርና ኢሳ መካከል በተደጋጋሚ ግጭት የሚከሰት ሲሆን የሶማሌ ክልል ሶስቱ ቀበሌዎች በህዝበ ውሳኔ ወደ ሶማሌ ክልል እንዲካለሉ ጠይቆ የነበረ ሲሆን የአፋር ክልል ግን በክልሉ እንደሚኖሩ ሌሎች ብሔር ብሔረሰቦች ሁሉ ሶማሌዎችም መብታቸው ተከብሮ በአፋር ክልል ስር መቀጠል አለባቸው የሚል አቋም እንዳለው አቶ አህመድ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዘገባ እንለፍ። አዲስና ፈጣን የኮሮና ቫይረስ መመርመሪያ በቅርቡ በመላው አፍሪካ ስራ ላይ እንደሚውል የዓለም የጤና ድርጅት WHO አስታወቀ። ድርጅቱ አዲሱ ምርመራ ወረርሽኙን ለመቆጣጠር በተያዘው ጥረት አይነተኛ ለውጥ ያመጣል ብሎ እንደሚያምን ገልጿል። አዲሱ ምርመራ አዳዲስ ያሰራር መርሆችን የሚከተል በመሆኑ እስካሁን በንጽጽር አነስተኛ ቁጥር ያላቸው የቫይረሱ ተጋላጮች በተዘገቡባት አህጉር ቁጥሩ ከፍ ያለ ተጋላጭ የማግኘት እድል ሊፈጠር መቻሉን የጤና ባለስልጣናቱ አመልክተዋል። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ማርሽ ቀያሪ ይሆናል የተባለና የጤና ባለሙያዎች ለቫይረሱ የተጋለጡ ሰዎችን ፈጥነው በመለየት ማከም እንዲችሉ የሚረዳ በሚሊዮኖች የሚሰላ አዲስ የኮሮና ቫይረስ መመርመሪያ በመላው አፍሪካ በመሰራጨት ላይ ነው። ዶክተር ማቲሶ ሞየቲ በዓለሙ የጤና ድርጅት የአፍሪካ ፕሮግራሞች ዲሬክተር ናቸው።
This will be a game changer, we think, in the fight against COVID-19. These high-quality rapid tests
ይህ ኮቪድ-19ን ለመዋጋት በተያዘው ጥረት አይነተኛ ለውጥ አምጪ እርምጃ ሊሆን ይችላል ብለን እናምናለን። ይህ ከፍተኛ ጥረት ያለው ፈጣን የመመርመሪያ ዘዴ በአፍሪካ ያለውን የምርመራ አቅርቦት እጥረትን በመቅረፍ በእጅጉ ሊረዳ ይችላል። በዓለም ዙሪያ በበርካታ ሀገሮች ከምርመራ ጋር የተዛመዱ ፈተናዎች ቢኖሩም በአፍሪካ በተለይ ብርቱ ክፍተት መስተዋሉን ወረርሽኙን ለመከላከል በሚደረገው ዘመቻ በስፋት ተዘግቧል። ለምሳሌ ያህል ሴኔጋል የመመርመሪያ አቅሟን ካሁን ቀደም ከነበረበት ደረጃ በእጅጉ ብታሳድግም ከአውሮፓዊቱ ኔዘርላንድ ጋር ሲነጻጸር አሁንም አጠቃላይ አቅሟ 19 እጅ ያነሰ ነው። ናይጄሪያም ብራዚል ካላት ህሙማንና ለቫይረሱ ተጋላጮችን የመመርመር አቅም 11 እጅ ያነሰ ነው የምትመረምረው።
አዲሱ የምርመራ ዘዴ በእንግሊዝኛው ምህጻረ ቃል PCR በመባል እንደሚታወቀው አሁን እንደሚጠቀሙበት የምርመራ ዘዴ የላብራቶሪ ምርመራ ወይም ስራ አይጠይቅም። በዚያ ላይ ከቀድሞ መመርመሪያው ዋጋው ዝቅ ያለና ውድ የመመርመሪያ ቅመሞችንም የማይጠይቅ ነው። አንቲጂንስ በመባል የሚታወቀውን ልዩ የፕሮቲን ቅመም በቫይረስ ውጫዊ ክፍል ላይ በማጣበቅ የሚፈጥረው ውጤት ነው። የላብራቶሪ እገዛ ሳይሻ የተመረመረው ሰው ለቫይረሱ ተጋልጦ እንደሆነና እንዳልሆነ 30 ደቂቃዎች ባልሞላ አጭር ጊዜ ውስጥ የሚያረጋግጠው። ይህም በመሆኑ አዲሱ ዘዴ በገጠራማ አካባቢዎች ሳይቀር በቀላሉ ጥቅም ላይ መዋል የሚችል ነው። ይሁን እንጂ ይህ አዲስ የመመርመሪያ ዘዴ የቀደመውን ሙሉ በሙሉ የሚተካ ግን አይደለም የሚሉት ዶክተር ሱዛን ኒዴ የዩጋንዳ ብሔራዊ የጤና ላብራቶሪዎች አገልግሎት እና የማዕከላዊ የህብረተሰብ ጤና ላብራቶር ኃላፊ ናቸው። እዚያው በዚያው መርምሮ ውጤት የሚሰጠው ይህ የመመርመሪያ ዘዴ ታዲያ ከፍተኛ መጠን ያለውን የቫይረሱን ፕሮቲን ለይቶ በማረጋገጥ የሚሰራ በመሆኑ ለቫይረሱ ከተጋለጡ ጥቂት ቀናት ብቻ ላስቆጠሩ፣ በሌላ አነጋገርም በህመሙ የመጀመሪያ ደረጃ ላይ የሚገኙ ሰዎች በስህተት ከቫይረሱ ነጻ ሊባሉ ይችላሉ ይላሉ። የኮሮና ቫይረስ ከሳህራ በስተደቡብ በሚገኙ የአፍሪካ ሀገሮች ለመጀመሪያ ጊዜ ከተከሰተበት ካለፈው መጋቢት ወር አንስቶ እስካሁን ለቫይረሱ መጋለጣቸው የተረጋገጡ ሰዎች ቁጥር 1,270,000 ነው። ይህም አሃዝ ንዑስ አህጉሩን ከመላው ዓለም ኮቪድ-19 በጣም በዝቅተኛ ደረጃ የተከሰተበት ስፍራ ያደርገዋል። የጤና ባለስልጣኗ እንደሚሉትም በአፍሪካ አሁን ካለው ሁኔታ አንጻር የምርመራ አገልግሎቱን ማስፋፋት ይቻልነውን ያህል መጠነ ሰፊ መዛመት መታየቱም አይቀሬ ነው።
መመርመር ለሚያስፈልጋቸው እንደ ልብ መመርመር የሚያስችል እድል የሚሰጡ ከፍተኛ ጥራት ያላቸው መመርመሪያዎችን ብናገኝ ለቫይረሱ መጋለጣቸው የሚረጋገጥ ሰዎች ቁጥር ሊጨምር ይችላል። ለምሳሌ ያህል ጊኒ አዲሱን ፈጣን የመመርመሪያ ዘዴ መጠቀም እንደጀመረች ለወረርሽኙ ተጋልጠው የተገኙ ሰዎች ቁጥር ከፍ ከማለቱም በላይ ለቫይረሱ የሚጋለጡ ሰዎችን ፈልጎ የማግኘት አቅማቸውም በአንጻሩ ሊሻሻል ችሏል። ይህም በአፍሪካ ከበለጸጉት ሀገሮች ጋር ሲነጻጸር እጅግ ዝቅ ያለ ለቫይረሱ የተጋለጡ ሰዎች ሊዘገብ የቻለበት አንዱ ምክንያት ሊሆን ይችላል የሚል ግምት አለኝ።
ይህም በእነኚህ ሀገሮች የሚሆነውን ሁኔታ ይበልጥ በጥንቃቄ መከታተልና አስፈላጊውን ሁሉ ማድረግም ይጠይቃል። አሁንም የዓለም ጤና ድርጅቷ ዶክተር ሞየቲ
The region has experienced a downward trend from a daily average of more than 15,000 cases in July.
በንዑስ አህጉሩ አማካኙ የየዕለት አዲስ ተጋላጮች ቁጥር በከፍተኛ ደረጃ የመቀነስ አዝማሚያ ተስተውሏል። ባለፈው ሐምሌ በአማካኝ በየዕለቱ 15,000 ሰው ለቫይረሱ መጋለጡ ይዘገብ የነበረው ባለፈው ወር የአሃዝ በአማካኝ በየዕለቱ ወደ 4,000 አሽቆልቁሎ ታይቷል። ይሁንና አገሮች ያደርጉት የነበረውን ቁጥጥር ባላሉባቸው ባለፉት ጥቂት ሳምንታት ውስጥ ቀደም ሲል የታየው የማሽቆልቆል አዝማሚያ ባለበት የመቆምና በአንዳንድ አካባቢዎችም የማንሰራራት ሁኔታ እየታየበት ነው።
የኮቪድ-19ን መዛመት ለመግታት ጥሩ የምርመራ ስራና ጠንካራ የጤና አገልግሎት በእጅጉ አስፈላጊው መሰረቶች መሆናቸውን ያስረዱት ዶክተር ሞየቲ የተራ ዜጎችም ድርሻ ያንን ያህል ከፍ ያለ መሆኑን ያስገነዝባሉ። በመጨረሻም ወሳኝ ነው ያሉትን ማሳሰቢያ አጽንኦት ሰጥተው ተናግረዋል። የፊትና አፍንጫ መሸፈኛ ጭንብሎን ያጥልቁ፣ ርቀቶን ይጠብቁ፣ እናም እጆቾን አዘውትረው በውሃና በሳሙና ይታጠቡ። ቀዳሚና ያለ ጥርጥርም ጠቃሚ አሁንም ከእጃችን ያሉ መከላከያዎች።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል።
ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቅሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ኢትዮጵያውያን በአሜሪካ የመራጮች ድምጽ Voters Voice በአባይ ግድብ ላይ በሪፐብሊካን የዲሞክራቲክ ፓርቲ አባላት በሆኑት የአሜሪካ የሕዝብ ተወካዮች ምክር ቤትና በስራ አስፈጻሚ አባላት ላይ መራጮች በየግላቸው ደብዳቤዎችን በቀላሉ የሚልኩበትን ቴክኖሎጂ በመጠቀም ተጽዕኖ እንዲያደርጉ ግፊት ለማድረግ ከወራት በፊት የተቋቋመ ነው። በአባይ ጉዳይ የሚሰሩ 3 የተለያዩ ድርጅቶች በጋራ ያቋቋሙት ሲሆን በአላማዎቹና ባከናወናቸው እንቅስቃሴዎች ዙሪያ የቮ ተርስ ቮይስ አስተባባሪ አቶ ዳንኤል እምሩን ያነጋግራቸው ደረጀ ደስታ እንደሚከተለው ያቀርባል።
አቶ ታዳኤል እምሩ በካሊፎርኒያ ሳክራሜንቶ ነዋሪ ሲሆኑ የቮተርስ ቮይስ ወይም የመራጮች ድምጽ አስተባባሪ ናቸው። እንቅስቃሴው 3 ድርጅቶች በጋራ የጀመሩት መሆኑን በመግለጽ ይጀምራሉ።
አንደኛው የሚኒሶታ ሚድዌስት የገርድ ሰፖርት ግሩፕ የሚባላለት ሚኒሶታ ውስጥና እዚህ ሚኒሶታ አካባቢ ያሉት ኢትዮጵያውያኖች አንድ ላይ መጥተው የመሰረቱት ድርጅት ነው። ሁለተኛው የኢትዮጵያን ዋተርስ አድቫይዘሪ ካውንስል ወይንም ኢዋክ የሚባል የኢትዮጵያ ውሃ ላይ ብዙ ስራ የሰሩ የቴክኒካል ኤክስፐርቶች ያሉበት የታወቁ ኢትዮጵያውያኖች ያሉበት ድርጅት ነው። ሶስተኛው የኢትዮጵያን አሜሪካን ሲቪክ ካውንስል የሚባለው በዲያቆን ዮሴፍ የሚመራው ድርጅት ነው። እነኚህ 3 ድርጅቶች አንድ ላይ መጥተው ያዘጋጁት ነው።
ቮተርስ ቮይስ ወይም የመራጮች ድምጽ እስከዛሬ ከነበረው አሰራር የተለየ መንገድና ቴክኖሎጂውን በመጠቀም መራጮች ለተወካዮቻቸው በቀጥታ ደብዳቤ መላክ የሚችሉበትን አዲስና ቀላል መንገድ ማመቻቸታቸውንም አቶ ታዳኤል ይገልጻሉ።
ከዚህ በፊት ባልተለመደ መልኩ በጣም ውጤታማ ሊሆን የሚችል ስራ ነው የተሰራው። በቴክኖሎጂ በተደገፈ ማለት አንድ ደቂቃ የማይፈጅም ፈርሞ ለመላክ በአጭር ጊዜ ውስጥ በስልክ ላይ ራሱ ማድረግ የሚቻል ነገር ነው። የሚጠይቀው ምንድን ነው? ስልክ ቁጥርና ስም እና አድራሻቸውን በመላክ ተዘጋጀ ደብዳቤ አለ። እነኚህ 3 ኦርጋናይዜሽኖች አንድ ላይ ያዘጋጁት ደብዳቤ አለ። እሱን ሰብሚት ማድረግ ነው። ያ ደብዳቤ የሚሄደው የት ነው? ኮንግረስ ውስጥ ያሉ ኢትዮጵያውያን የሚልከውን ሰው የሚወክሉ ኮንግረስ ሬፕሬዘንቴቲቭ እና ሴኔተሮች ጋር ነው የሚሄደው የደብዳቤ።
ደብዳቤው ምንድን ነው የሚለው?
በጣም ጥሩ። 4 ነጥቦችን ያካተተ ነው ደብዳቤው። አንደኛው የትራምፕ አድሚኒስትሬሽን የኢትዮጵያን ሉዓላዊነትና የአባይን ወንዝ የመጠቀም መብት እንዲያከብር የሚናገረው ነጥብ ነው አንደኛው። ሁለተኛው ትራምፕ አድሚኒስትሬሽን በአባይ ወንዝ ግድብ በሚደረገው ድርድር የአሜሪካ መንግስት ገለልተኛ ሆኖ እንዲቆይና ከማንም ወገን እንዳይወግ፣ ግብጽም በኩል እንዳይሆን፣ በኢትዮጵያም እንዳይወግን ገለልተኛ አደራዳሪ እንዲሆን የሚያደርግ ነው። ሶስተኛው የአሜሪካ መንግስት ለኢትዮጵያ የሚሰጠውን ብድር ወይንም እርዳታ በምንም አይነት መልኩ በአባይ ግድብ ምክንያት እንዳያቋርጥ። አራተኛው ነጥብ የዓለም ባንክንና IMF ወይም ኢንተርናሽናል ሞኔታሪ ፈንድ የሚባለውትን ኦርጋናይዜሽኖች ለኢትዮጵያ የሚሰጡትን ብድር እንዲያቋርጡ ምንም አይነት ጫና እንዳያደርግ። በቃ እነኚህ የደብዳቤው ይዘት እነኚህ ናቸው።
እስካሁን በሰሯቸው ስራዎች ውጤታማ መሆናቸውን የሚገልጹት አቶ ታዳኤል የተዘጋጁት ደብዳቤዎች ለትራምፕ አስተዳደር ብቻ ሳይሆን ለዲሞክራቲክ ፕሬዝደንታዊ እጩዎቹ ምክትል ጆ ባይደን እና ለሴኔተር ካማላ ሃሪስ ኮፒ ወይም ቅጂዎቻቸው እንደሚላኩ ገልጸዋል። የፖለቲካ ፓርቲ ሳይለይ ለሁሉም ወገን የሚላክ መሆኑን አስረድተው መልእክቱ ለተወካዮች የደረሰ መሆኑንም ማረጋገጫ እንደሚገኝ አብራርተዋል።
አዎ ለሁሉም ነው። አሁን ለምሳሌ እኔ የምኖረው ሳክራሜንቶ ነው እንዳልኩ፣ ሀውስ ኦፍ ሬፕሬዘንቴቲቭ ውስጥ እኔን ለሚወክለው ሰው ይሄዳል። ሪፐብሊካንም ይሁን ዲሞክራት፣ እኔን የሚወክለኝ ሀውስ ሬፕሬዘንቴቲቭ ውስጥ ያለው ዲሞክራት ነው። ለሱ ደርሶታል። እንደደረሰውም ደብዳቤ ጽፎልኛል። ደርሶኛል ይሄ መልእክት፣ እያየነው ነው፣ ሁኔታውን እያጠናነው ነው የሚል ማረጋገጫ ልኮልኛል ማለት ነው። ደብዳቤው እንደደረሰ ካሊፎርኒያ ውስጥ ስለምኖር ካሊፎርኒያ ውስጥ 2 ሴኔተሮች አሉ። አንደኛው ከሴኔተር ካማላ ሃሪስ ናት። አንደኛዋ ደግሞ ሴኔተር ዳያን ፋይንስታይን ናት። ለሁለቱም ሄደዋል ማለት ነው የደብዳቤ። ከሁለቱም ማረጋገጫ ደርሶ ደብዳቤው እንደደረሳቸው ሁለቱም ያሉት እያጠናነው ነው፣ ነገሩን እያየነው ነው የሚል አይነት መልእክት ነው ያስተላለፉት ማለት ነው።
አቶ ታዳኤል ይሄኛው መንገድ እስከዛሬ ከሚደረጉ የተቃውሞ ሰልፎች የበለጠ ፍሬያማ ነው ይላሉ።
ይሄ እንግዲህ ምልክ ከዚህ በፊት በተለየ መልኩ የተደረገ ነው። ከዚህ በፊት የሆነ ነገር ኢትዮጵያ ውስጥ ሲፈጠር ሰላማዊ ሰልፍ መውጣት አለ፣ አንዳንድ መልእክቶች ማስተላለፍ አለ፣ ጥሩ ነው ላም እሱ መቆም አለበት ይያልና አይደለም ያለ ነው ግን ይሄ ቀጥታ ለነኚ ለሎ ሜከሮቹ ለፖሊሲ ሜከርስ እጃቸው ውስጥ የሚገባ ወደነሱ ቢሮ የሚላክ ደብዳቤ ስለሆነ እኛም ይያየ ነው ያለ ነው አሁን የሚደረሳቸው ሰዎች የሚጽፉት ደብዳቤ እንደሚያረጋግጠው ከሆነ ሁኔታውን ያጠኑት እንደሆነ የሚያሳይ እና ኢምፓክቱ ከዚህ በፊት በሰላማዊ ሰልፍ ከሚደረገው የበለጠ ውጤታማና ፍሬያማ ነው ብለን እናምናለን።
እስካሁን በተደረገው ጥረት ወደ 5000 ትውልደ ኢትዮጵያውያን ደብዳቤዎቻቸውን ለየተወካዮቻቸው ለማድረስ መቻላቸውን የገለጹት አቶ ታዳኤል አባይን አስመልክቶ ሰሞኑን አነጋጋሪ የሆነውን አስተያየት የሰጡትን ፕሬዝደንት ትራምፕን ንግግር ተከትሎ ደግሞ ቁጥሩ እየጨመረ ሊሄድ እንደሚችል ተስፋ ማድረጋቸውን ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ሕዝብ ብዛት በመጪዎቹ 30 ዓመታት ውስጥ አሁን ያለው እጥፍ ይሆናል። ያንን ግዙፍ የሕዝብ ቁጥር ለመጋፈጥ የሚችል የምጣኔ ሀብት አቅም ሀገሪቱ መገንባት ያስችላታል ያሉትን ሐሳብና ስልቶች የነደፈ ሪፖርት ኢትዮጵያውያንና ትውልዳቸው ኢትዮጵያ የሆነ የጠለቀ ዕውቀትና የሰፋ ልምድ ያካበቱ ባለሙያዎችና ምሁራን የተሰባሰቡበት ነጻ ቡድን ማውጣቱን ቀደም ባለ ዘገባችን አሳውቀናል። ሪፖርቱ ኢትዮጵያ በምጣኔ ሀብት፣ በህብረተሰብ ጤና፣ በስታቲስቲክስ፣ በትምህርት በስነ ህዝብ፣ በቴክኖሎጂ፣ በከተሞች ልማትና ሌሎች መስኮች ወደ ላቀ ደረጃ ልትቀየር የምትችልበትን ፍኖት የሚያሳይ መሆኑን ኢትዮጵያ 2050 በሚባለው ግዙፍ ስብስብ የተቋቋመውን ብሉ ሪበን ተብሎ የተሰየመውን ቡድን የሚመሩት ዶክተር ደብረወርቅ ዘውዴ ተናግረዋል። ቀድሞ በዓለም ባንክና በኋላም ቲቪን ወባንና ኤድስን ለመዋጋት በተቋቋመው ግሎባል ፈንድ የሰሩትን አሁን በኒውዮርክ ሲቲ ዩኒቨርሲቲ ተጋባዥ ፕሮፌሰርነት የሚያስተምሩት ዶክተር ደብረወርቅ የቡድናቸው ሪፖርት የፊታችን ቅዳሜ ጥቅምት 21 ይፋ እንደሚደረግ ገልጸዋል። ያነጋገራቸው ሰለሞን አባተ ነው። የውይይታቸው ክፍል ቀጥሎ ይቀርባል።
ዶክተር ደብረወርቅ ኢትዮጵያን እንግዲህ በዚህ እንቅስቃሴ ውስጥ በማስገባት ባለመካከለኛ ገቢ የማድረግ ሐሳብ ነው ከሰነዳችሁ የተረዳሁት እርሱም ነው የገለጹልን። ሀገሪቱን በ2025 ባለመካከለኛ ገቢ ሀገር እናደርጋታለን ብሎ የኢትዮጵያ መንግስት ሲንቀሳቀስ ቆይቶ ነበረ። ባለፉት ዓመታት በነበሩት 2-3 የተለያዩ የአምስት ዓመታት እቅዶች ይሄ የተሳካ አይመስልም። ምንድን ነው ምክንያቱ? ይህም የአስር ዓመት እቅድ ሲወጣ በእቅዱ መጨረሻ ላይ ባለመካከለኛ ገቢ ሀገር ትሆናለች የሚል ሐሳብ አለው። እዚህ ጋር የሐሳብ ግጭት አለ ወይስ የሚደጋገፉ ናቸው ሁለቱ? ጥርሶ ከዓለም ባንክም ነገሩን ያውቁታል። ለምንስ ነው የ2025ቱ እቅድ የፈረሰው?
2050 የሚለው የኢትዮጵያ ሕዝብ አሁን ካለው ቁጥር በ2050 እጥፍ ይሆናል ነው እንጂ ኢትዮጵያ የመካከለኛ እድገት አገር በ2050 ትሆናለች ማለት አይደለም። እኛ የምንለው ምንድነው የህዝቡ ቁጥር እጥፍ ስለሚሆን አሁን ያለበትን ሁኔታ በእነዚህ መንገዶች ቢስተካከሉ ኢትዮጵያ በቅርቡ በ2050 አይደለም ዶክመንቱን ቢያነቡት ዋናው ለዚህም ነው ችኮላውና አሁን ከ2020 ጀምሮ ምክንያቱም ምንም አረግን አላረግን ይሄ የህዝቡ ምጣኔ ኢኮኖሚውን የሚያንቀሳቅሰው የህዝብ ክፍልና መመገብ ያለበት የህዝብ ክፍል እየጨመረ እየቀነሰ ነው የሚሄደው። እየጨመረ ስለሚሄድ እንዳይባክን ምንድን ነው ማድረግ ያለብን? ያንን ስናስተካክል ኢትዮጵያን ማሳደግ ይቻላል እንጂ ተስፋ አለኝ ኢትዮጵያ ከ2050 በፊት በሚቀጥሉት 5-10 ዓመት ነው የመካከለኛ ኢኮኖሚ ሀገር እንደምትሆን ሁላችንም የምንመኘው። ያንን በግልጽ ማስቀመጥ ፈልጋለሁ። እዛ ሳንደርስ መድረሻው ነው 2050። ይሄ ህዝብ 200 ሚሊዮን ከመሆኑ በፊት ካሁኑ መደረግ ያለበት ምንድን ነው? ደግሞ ብዙ ጥናቶችም ተሞክሮችም አሉ። አንድ እዚህ ላይ አስተዋጽኦ የምፈልገው ብዙ ሰዎች አውቃቸዋል፣ ፕሮፌሰር ማቲያስ ሴል የሚባለው ኢኮኖሚስት በ1975 ይመስለኛል በኢኮኖሚክስ የኖቤል ፕራይዝ ያገኙ። እሳቸው ጥያቄ ጠይቀው ነበር፣ ህንድ ከቻይና በፊት ነው ብዙ ነገር መሻሻል የጀመረችው፣ ለምንድን ነው አሁን ከቻይና በኋላ የሆነችው ብለው ሲጠይቋቸው፣ ሁለት ምክንያት ነው አሉ። አንደኛው ቻይና በትምህርት ላይ ብዙ ገንዘብና ብዙ ግፊት ሲያረጉ ህንድ ያንን አላደረገችም። ሁለተኛ ይህንን እንዲማር የሚገፉትን ህዝብ ጤናማ እንዲሆን፣ ያ ደግሞ ወደ ህዝቡ እንትን ይገባል። በተለይ ሴቶችን ማስተማር፣ የሴቶችን ጤና መጠበቅ ይህንን የኢኮኖሚ ደረጃ ሊለውጥ ይችላል። ቻይና ይህንን ሁለት ነገር ስላደረገች ነው ህንድን የቀደመችው ይላሉ። ስለዚህ ይህ አዲስ ነገር አይደለም። እኛም ኢትዮጵያ ይሄ ነገር ሳያመልጥ በፊት አሁን ወደ 53% ነው ብያለሁ። አሁን በ2020 በ15 ዓመት ውስጥ ይሄ ለኢኮኖሚው መስራት እና ማዳበር የሚችለው የህዝብ ቁጥር ከ63% በላይ ስለሚደርስ እነኚህን ከአሁኑ እንዴት አድርገን ነው የምናስተምራቸው፣ ጤናቸውን የምንጠብቀው? በተለይ ደግሞ 50% የሚሆነው የኢትዮጵያ ህዝብ ሴቶች ስለሆኑ ከአሁኑ ምንድን ነው ማድረግ ያለብን? ሴት ልጅ ስትማር ቆይታ ታገባለች። ቆይታ ስታገባ ልጆቿን በደንብ ማሳደግ ትችላለች። ምታሳድጋቸው ልጆች ትምህርት ቤት ይሄዳሉ። ስለዚህ ይሄ የቤተሰብ ምጣኔ፣ የተለያዩ ነገሮች ሁሉ አብረው ከዚህ ጋር ይመጣሉ እና ይሄንን ነገር አልተጀመረም ማለት አይደለም። ኢትዮጵያ ውስጥ ብዙ ነገር በፊትም እየተሰሩ አሁንም እየተሰሩ ያሉ አሉ። እነሱን እንዴት አድርገን ነው አፋጥነን ይሄ ነገር እቺ መስኮቷ ሳትጠፋ በተለይ በሚቀጥሉት 5 እና 10 ዓመት ውስጥ እንዴት አድርገን ነው መሰረቱን ጥለን ወደ ከፍተኛ ደረጃ የምናደርሰው የሚል ነው።
ሀገሪቱ እንድትዘጋጅ ማድረግ የሚቻለው ለዛ ግዙፍ ኃይል ማለት
ያለ አው ያለፉትን የ5 ዓመት ፕላኖች ግማሾቹን አይቻቸዋለሁ፣ ግማሾቹን አላየኋቸውም። እርሶ እንዳሉት ደግሞ ስራ ላይ የዋለው ብዙ አይደለም። አሁን ግን ለዚህም ነው ቸኩለን እኛ ዝም ብሎ አካዳሚክ ኤክሰርሳይዝ ብቻ ሆኖ የሆነ ወረቀት ከማውጣት ቶሎ ብሎ የ10 ዓመቱ እቅድ ከመፈጸሙ በፊት እንዲረዳቸው ብለን ይሄንን የጨረስነው በዚህ ምክንያት ነው። በዚህ አይነት አይታችሁታል ወይ የሚቀጥለውን 10 ዓመት እንደምትሉትም ኢትዮጵያ የመካከለኛ ኢኮኖሚ ሀገር እንደምትሆን ያላችሁ ራዕይ በዚህ አይነት አይታችሁታል ወይ? ለዚህ ነው እኛ በነዚህ በ10ሩም የጠቀስናቸው ክፍሎች ውስጥ አሁን ያለው ችግር ይሄ ነው፣ ከየሀገሩ ያለው ትምህርት ይሄ ነው፣ ይሄንን በዚህ አይነት ማድረግ ይቻላል፣ ይሄንን ለማድረግ ደግሞ ገንዘቡ ከየት ይመጣል የሚለውንም ከዚህ ነው። እንዳውም እንዲህ ማድረግም ይቻላል። ይሄ ማልቲ ጀነሬሽናል ፕላን ብለን መጨረሻ ላይ ያልነው አንዱን ርዕስ ወስደን በዚህ አይነት ማድረግ ይቻላል። መጨረሻ ላይ እኛ ወረቀቱን ሰጥተን ብቻ ቁጭ ማለት ሳይሆን እርዱን በምትሉትና ልንረዳ የምንችልበት ሁኔታ ካለ ዝግጁ ነን ብለን ያለውን የወረወረ ፈሪ አይባልም ነው የሚባለው አይደል?
ንፉግ አይባልም።
በዛ ነው እኛ የተነሳ ነው። ንፉግ አይባልም።
ዶክተር ደብረወርቅ ለማን ነው ለመሆኑ ያዘጋጃችሁ ታዲያ ይሄንን ሰነድ? የምትልኩለት ይጠቀምበታል ብላችሁ የምታስቡት አለ?
እኛ በመጀመሪያ እንዳልኩት ይሄ 10 ዓመት ፕላኑን ሳያመልጠን በፊት ብለን ለመንግስት ልከናል። አሁን በጠቅላላ ለኢትዮጵያ ሕዝብ እንዲደርስ የተለያዩ ባለሙያዎችም እንዲነጋገሩበት በሰፊው ነው የምናሰራጨው። ይሄ ነገር በተቻለ መጠን በየቦታው ደርሶ ሰዎች ተነጋግረውበት ሀሳባቸው እንዲሰጡ፣ እንዲያሳድጉት፣ እንዲቀንሱበት፣ እንዲጨምሩት ለማድረግ ነው የምናስበው እና በተቻለ መጠን በሁሉም ቦታ እንዲሰራጭ ስለ ቸኮልን ነው አሁን በእንግሊዝኛ ብቻ ያለው በተለያዩ የኢትዮጵያ ቋንቋዎችም እንዲተረጎሙ ለማድረግ ነው ሀሳባችን።
ጥሩ አነሱልኝ። ብዙ የሙያ ቋንቋ አለበት፣ ብዙ ሰው ሊረዳው የሚገባቸው ብዙ ነጥቦች አሉ እና በሌሎች ቋንቋዎች በኢትዮጵያ ያሰባችሁት አለ ወይ? አብዛኛው ህዝብ እንዲደርሰው፣ እንዲረዳው፣ እንዲሳተፍ የሚል ጥያቄ ነበረኝ። ምክንያቱም በቀጥታ ከእያንዳንዱ ሰው ህይወት ጋር የሚገናኝ ሰነድ ነው ያዘጋጃችሁት። ለመሆኑ በዚህ ውስጥ መንግስት ያደረገው ተሳትፎ መቼም አዲስ አበባ ነው የተሰበሰበ መረውን ስብሰባ ያደረጋችሁት ያደረገው ተሳትፎ አለ? ድርሻውስ ምንድን ነው የመንግስት? ምን ትጠብቃለህ?
በመጀመሪያ ስብሰባው የተዘጋጀው ኢትዮጵያ 2050 የሚባል ኢንተርናሽናል ስቴሪንግ ኮሚቴ አለ። ውጭ ያሉም ውስጥ ያሉም ኢትዮጵያውያን ያዘጋጁት ነው። በዛ ጊዜ ስብሰባውን ሲያዘጋጁ አሁን በታሳስ የነበረው ስብሰባ እዛ ላይ ለስብሰባው ማዘጋጃ ተመጠነ የገንዘብ ድጎማ አግኝተዋል። ስብሰባው ላይ ደግሞ የመንግስት ሚኒስትሮች መጥተው ስብሰባውን ከፍተዋል። ብሉ ሪበን ፓነሉ ኮምፕሊትሊ ኢንዲፔንደንት ነው። ሲያቋቁሙንም በዛ ነው የተቋቋመ ነው። ስለዚህ ምንም አይነት ድጋፍም አለመደገፍም ተጽዕኖ ምንም የሌለበት ራሳቸውን የቻሉ ባለሙያዎች በራሳቸው ጊዜ በራሳቸው ኮንትሪቢዩሽን የተሰራ ነው። ስለዚህ ምንም አይነት የመንግስት ድጋፍም ትዕዛዝም ምንም አይነት የመንግስት እጅ የለበት። ለዚህም ነው ራሱን የቻለ ነፃ የሆነ የብሉ ሪቨን ፓነል የተቋቋመ።
ሰለሞን አባተና እንግዳውን እናመሰግናለን። አድማጮች የውይይቱን ሙሉ ክፍል በፌስቡክ እና በዌብሳይታችን ላይ ታገኙታላችሁ። ወደ ተከታዩ ዘገባ እንለፍ። ሴቶችና ቤተሰብ። ዩናይትድ ስቴትስ ውስጥ በየአመቱ ጥቅምት ወር ስለ ጽንስ አለመርጋት ወይም መውረድ ችግር በስፋት ትኩረት የሚሰጥበት ወር ነው። በአሜሪካ ድምጽ አዘጋቢ አኑሽ አቪያንስ የተጠናከረውን ዘገባ ቆንጅት ታዬ ለሴቶችና ቤተሰብ እንደሚከተለው አስተናድተዋለች።
ዩናይትድ ስቴትስ ውስጥ ይህ እየተገባደደ ያለው ጥቅምት ኦክቶበር ወር ስለ ጽንስ አለመርጋት ሰዎች ግንዛቤ እንዲያገኙ ትኩረት የሚሰጥበት ወር ነው። ሚስካሬጅ አዌርነስ ማንት ይሉታል። በዚህ ወር ስለ ጽንስ መውረድ፣ ስለ አራስ ልጆች ሞት ብዙ ግንዛቤ የሚሰጡ ዘገባዎች፣ ትምህርቶች፣ የተመክሮ ልውውጦች ወዘተ በተለያዩ መድረኮች አማካይነት ይሰጣሉ። ብዙ ጊዜ እንዲሆነብኝ እኮ ተብሎ አይወራም እንጂ ልጅ ወልደው አቅፈው ሊስሙ በሚጓጉ ብዙ አባትና እናት ላይ የሚደርስ ነገር ነው። ጆ ሆድኒክ እንዲህ የደስታም የጭንቀትም ጊዜ ካሳለፉ መሃል አንዱ ነው። ማህበራዊ መገናኛዎች ላይ እንዲህ ልጅ ልወልድ ነው የሚል ብስራት የያዙ ቪዲዮዎች በብዛት ይወጣሉ። ጽንሱ አረጋለ ወረደ የሚል ግን ብዙ ጊዜም አይሰማም። የጆ ሆድኒክ ባለቤት ሄደር ሆድኒክን ድምፅ ነው የሰማ ነው። ባለቤቷ ልጅ ልንወልድ ነው ብሎ ካበሰረ ከጥቂት ጊዜ በኋላ በጽንሱ ላይ የተከሰተውን ስትናገር ነው። ልቡ ጋር ችግር እንዳለ ሐኪሞች እንደነገሯት ነው በሐዘን የምትገልጸው። ሄደር እና ጆ የአንድ አመት ተኩል ልጅ አላቸው። ሁለተኛው የጸነሰችው ግን ሐኪሟ ህይወቱ መትረፉን እንጃ ጽንሱ ዙሪያ የተጠራቀመ የተቋጠረ ደም አለ አላቸው። እናም በጸነሰች በዘጠኝ ሳምንቷ አረጋም ወረደ። ሄደር ግን የተከሰተውን አሳዛኝ ነገር እፍና አድርጋ ለራሷ መያዙን አይደለም የመረጠችው። በሷ ቤተሰብ ላይ የደረሰውን በኢንስታግራም መገናኛ ለሌሎች በተከታታይ ማካፈሉን መረጠች።
It was a loss of a little life and then I would relate to it as you know it was a little soul.
እኔ ውስጥ የነበረ ትንሽዬ ህይወት ትንሽዬ ነፍስ ነው የጠፋው። ልቡ ሲመታም መቆጣጠሪያ መሳሪያው ላይ አይቼው ነበር። ከዛ ያቺ ትንሽዬ ነፍስ ጥፍት አለች። እንደሱ አይነት ነገር ማውራት በጣም እንደ ነውር የሚታይ መሆኑንም አውቃለሁ። ለኔ ግን ስለተፈጠረው ነገር ማውራቴ የተሰማኝን ሐዘን በደንብ አውጥቼ እንድገልጸው ለራሴ እድል ሰጥቶኛል። ይቅርታ፣ ሐዘን ተሰምቶኝ ነው። ሁልጊዜ ያንን ያጣነውን ልጃችንን ሳስበው አዝናለሁ። ግን እንደዚህ አይነት ነገር ለሚገጥማቸው ሌሎች ሴቶች የምሰጠው ምክር ቢኖር ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለሐኪሞቻችሁ ንገሩ። የሚሰማችሁን አውጥቶ ማውራቱ በጣም ይጠቅማል ነው።
ዩናይትድ ስቴትስ ውስጥ ከ100 ጽንሶች ውስጥ ከ10 እስከ 15 የሚደርሱት አይረጉም። ብዙዎች ሴቶች ደግሞ እኔ ነኝ በገዛጄ እንዲህ ባይሆን ኖሮ እንዲህ ቢሆን ኖሮ ብለው ራሳቸውን ጥፋተኛ አድርገው ይወነጅላሉ። ልጅ ከተጸነሰ የመጀመሪያ ሳምንት እስከ 13 ሳምንት በመጨረሻ ባለው ጊዜ ፈርስት ትራይመስተር በሚባለው ጊዜ ውስጥ አረጋ ብሎ የሚወርደው በክሮሞዞሙ ላይ ባለ እክል የተነሳ መሆኑን ሐኪሞች ይናገራሉ። ዊሊያም ኮቴ ሜምፊስ ቴነሲ የሚገኝ ለመጸነስ የተቸገሩ ሴቶች የሚታከሙበት የሕክምና ማዕከል ሐኪም ናቸው። እንዲህ ሲሉ ያስረዳሉ።
We're just going to present next month a study on 55,000 patients that had miscarriages and they had genetic testing on the miscarriage.
የጽንስ መጨናገፍ ባጋጠማቸው 55,000 ታካሚዎች ላይ በተካሄደ ጥናት የተገኘውን ውጤት በሚቀጥለው ወር እናወጣለን። ምርመራ ተካሂዶላቸው ከጨነገፉት ጽንሶች ውስጥ 56 ከመቶ ትክክለኛ ያልሆነ ጄኔቲካዊ ሁኔታ የነበራቸው ሆነው ተገኝተዋል።
የእናቲቱ እድሜ ጉዳይም ትልቅ ቦታ እንዳለው ነው ሐኪሞች የሚናገሩት። ዶክተር አለን ኮፐርማን የማውንት ሳይናይ የሕክምና ማዕከል ልዩ ሐኪሙ ያስረዳሉ።
If a woman is in her 30s and has one or even two miscarriages, there can be reasons
that it's like a 30s እድሜ ውስጥ ያሉ ሴቶች አንዴም ይሁን ሁለት ጊዜ የጽንስ አለመርጋት ከገጠማቸው ያ ይሆነበት አንድ ምክንያት ሊኖር ይችላል። በሌላ አነጋገር የሰውነት የውስጥ ስርዓት መዛባት ሊሆን ይችላል። የታይሮይድ እጢም የሰውነት መከላከያም ላይ ያለ እክል ወይም ደግሞ የደም መርጋት ችግር ወይም ኢንፌክሽንም ተከስቶ ሊሆን ይችላል። ስለዚህ መታከም የሚችል ነገር ሊሆን ይችላል ማለት ነው። 40 አመት ውስጥ ለገቡ ሴቶች ደግሞ የጽንስ አለመርጋት የሚደጋግማቸው ብዙውን ጊዜ እንቁላሎቹ ጤናማ ስለማይሆኑ ነው። ምክንያቱም 40 አመት ውስጥ የገቡ ሴቶች 90 ከመቶ የሚሆኑት እንቁላሎቻቸው ላይ ከዘረመል ጋር የተያያዘ ችግር ይኖራል።
የጽንስ መውረድ የገጠማቸው አብዛኞቹ ሴቶች የኋላ ኋላ ምንም የተለየ ህክምና ሳይስፈልጋቸው ጤናማ ልጅ ሊወልዱ የሚችሉ መሆኑን ነው ሐኪሞች የሚገልጹት። ዶክተር ዊሊያም ኮቴ ያንዷን ታካሚያቸውን ታሪክ ያስታውሳሉ።
I had a patient years ago. She came in and she was in her early 30s. She'd had 27 miscarriages. And I said, first, I didn't believe her. I got all her records, went through them. They all had been documented.
ከብዙ አመታት በፊት በ30ዎቹ እድሜዋ ውስጥ የነበረች አንዲት ታካሚ ነበረችኝ። 27 ጊዜ ጽንስ ወርዶባታል። ሁሉም በዝርዝር በፋይል ተመዝግበው ያሉ ናቸው። እሷ የነበሯት ትናንሽ ችግሮች እንጂ ይህ ነው የሚባል ትልቅ የጤና ችግር አልነበራትም። ከዚያ እንዲህ አልኳት፣ እስቲ አንድ ነገር ልጠይቅሽ። የጽንስ መውረድ ችግር ያላቸውን ሴቶች ሳክም ብዙ አመታት አሳልፌያለሁ። 27 ጊዜ አርግዘሽ 27ቱም ጊዜ የጽንስ አለመርጋት አጋጥሞሻል። እንዴት አሁንም እንደገና ለማርገዝ እንደምትሞክሪ ፈጽሞ ሊገባኝ አልቻለም አልኳት። በቃ ልጅ እንደምወልድ ስለማውቅ ነው አለችኝ። እንግዲያውስ አንቺ እንደዚህ ተስፋ ካደረግሽ እና ጽናቱ ካለሽ እኔ እስከመጨረሻው በተቻለኝ ሁሉ እረዳሻለሁ አልኳት። ሁነቱም ደግሞ ጸነሰች።
ሄደር ሆርኒክም ከሶስት ወር በፊት ሙሉ ጤና ያላት ሴት ልጅ ለመውለድ በቅታለች። እንደሷ የጽንስ አለመርጋት የገጠማቸው ሴቶች ሁሉ ሄደርም ህፃን ዊሎን ቀስተ ደመናዋ ልጄ ሬንቦ ቤቢ ነው የምትላት። የፊተኛውን ሀዘኔን ያጠገገችልኝ ትላታለች።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ፖሊዮ ማይልተስ እየተባለ የሚጠራው ፖሊዮ ወይም የልጅነት ልምሻ ሽባ የሚያደርግና አደገኛ በሆነው የፖሊዮ ቫይረስ የሚመጣ ተላላፊ በሽታ ነው ይላል የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር። ፖሊዮ ቫይረስ የነርቭን ማዕከላዊ ስርዓት በመውረር በሰዓታት ውስጥ ሽባ ሊያደርግ የሚችል ነው። በየትኛውም እድሜ ክልል ያሉትን ሰዎች ቢያጠቃም በተለይም ከአምስት ዓመት በታች ያሉት ህጻናት ግን በቀላሉ ሊጠቁ እንደሚችሉ ርዕሰ አንቀጹ ያስረዳል። ፖሊዮን በክትባት መከላከል የሚቻል ቢሆንም አንዴ የተለከፈ ሰው ግን ሊድን የሚችልበት መንገድ የለም ብሏል ርዕሰ አንቀጹ። በ125 አገሮች ከ350,000 በላይ የሆኑት ህጻናትን ሽባ ያደረገውን ፖሊዮ ከመድረገጽ ለማጥፋት እንደ አውሮፓ አቆጣጠር በ1988 የዓለም ጤና ጉባኤ ቃል የገባ መሆኑንም ርዕሰ አንቀጹ አስታውሷል። የዩናይትድ ስቴትስ የእርዳታ ድርጅት USAID አደገኛ የሆነውን ፖሊዮ ከአሜሪካ እንደ አውሮፓ አቆጣጠር በ1994 ከምዕራባዊ ፓሲፊክ ደግሞ በ2000 ዓመተ ምህረት እንዲሁም ከደቡብ ምስራቅ ኤዥያ በ2014 በቅርቡም በዚህ ዓመት ከአፍሪካ እንዲጠፋ በማድረግ ረገድ ከፍተኛ ድርሻ መጫወቱን ርዕሰ አንቀጹ አስታውቋል። በአራት አመታት ውስጥ በአህጉሪቱ ምንም አይነት የፖሊዮ ቫይረስ ባለመታየቱ በዚህ አመት የናሴ ወር አጋማሽ ላይ አፍሪካ ከፖሊዮ ነጻ የወጣችበትን ሰርቲፊኬት መቀበሏንም ርዕሰ አንቀጹ ገልጿል። የመጨረሻዋ አገር የነበረችው ናይጄሪያ በጣም ጥብቅ የነበረውን መስፈርት አሟልታ በአፍሪካ ካሉ 46 አገሮች በመቀላቀል በጤናው ዓለም ታሪካዊ የሆነውን ዕለት ያበሰረች አገር ሆናለች ብሏል። ዛሬ ፖሊዮ 99% መቀነሱን የገለጸው ርዕሰ አንቀጽ አፍጋኒስታንና ፓኪስታን ብቻ በተወሰነ መልኩ አሁንም በበሽታው ተጋልጠው የሚገኙበት ሁኔታ መኖሩን አስታውቋል። ርዕሰ አንቀጹ በመቀጠል በአብዛኞቹ አገሮች ፖሊዮን ለማጥፋት የሚጓዙበት መንገድ ቀላል አይደለም። የተራዘመው ግጭት፣ የተዛባው የኢንፎርሜሽን ስርጭት፣ የሚፈናቀለው ህዝብ፣ ተራርቆ ያለው ማህበረሰብና ሌሎች በርካታ ፈተናዎች ሂደቱን የገቱ ሲሆን አሁንም ቫይረሱን ለመዋጋት የሚደረገውን ሂደት እያስተጓጎሉ መሆኑን አስገንዝቧል። ይህም ሆኖ የቫይረሱ ስርጭት እንዲቆም ከተፈለገ ቀጣይነት ያለውና እየተሻሻለ የሚሄድ ምላሽ መቀጠል አለበት። ይህ የሚሆነው በማያወላውል ቁርጠኝነት ችግሮችን በዘዴ እየፈቱ የማህበረሰቡ አባላትና የየአገራቱ መንግስታት ዓለም አቀፍ አጋሮች በሚሰሩት ጠንካራ ስራ ከፖሊዮ ነጻ የሆነ ዓለምን መፍጠር ተችሏል ብሏል የርዕሰ አንቀጹ ጽሑፍ። ስፍር ቁጥር ከሌላቸው እነዚያ የጤና ሰራተኞች ጋር ከማህበረሰብ መሪዎችና እንዲሁም አንድም ወደ ኋላ ቀርቶ ያላመለጣቸው ህፃን እንዳይኖር እያንዳንዱን ለይተው ከሚከታተሉት በጎ ፈቃደኞች ጋር በመተባበር የዩናይትድ ስቴትስ የእርዳታ ድርጅት ፖሊዮን ከመላው ዓለም ለማጥፋት በተደረገው ጥረት በየአመቱ ከ400 ሚሊዮን በላይ የሚሆኑ ህፃናትን ማስከተብ መቻሉን ርዕሰ አንቀጹ አስረድቷል። ዛሬ ሽባ ከመሆን ተርፈው ተራምደው መሄድ የቻሉ 19 ሚሊዮን የሚሆኑ ሰዎች ሲኖሩ ከ1.5 ሚሊዮን በላይ የሚሆኑ ሰዎች ደግሞ በፖሊዮ ከመሞት ድነው በህይወት መኖር መቻላቸውንም ርዕሰ አንቀጹ አስታውቋል። በዚህ የ2020 ዓመት የዓለም ፖሊዮ ቀን ሲከበር የተለየ የሚያደርገው መሰረታዊ የጤና አገልግሎትም ሆነ የዘውትር መከላከያ ክትባቶችን እንኳ መስጠት ከባድ በሆነበት በዚህ በኮቪድ-19 ወረርሽኝ ወቅት አፍሪካ ከፖሊዮ ነጻ የወጣችበትን ሰርቲፊኬት ማግኘቷ ነው ብሏል ርዕሰ አንቀጹ። በመጨረሻም የዩናይትድ ስቴትስ ዳታ ድርጅት ወይም ዩኤስኤድ እና አጋሮቹ የተገኘውን ልምድ መሰረት በማድረግና ፖሊዮን ለማጥፋት የተዘረጋውን መሰረተ ልማት በመጠቀም በአሁኑ ወቅት ያለውን ወረርሽኝም ሆነ ወደፊት ሊመጡ የሚችሉትን ተላላፊ በሽታዎችን ለመከላከል አቅደዋል በማለት ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ከሰኞ እስከ አርብ የነበረው መደበኛ ዝግጅታችንን አጠናቀናል። ነገ በቅዳሜና የእሁድ ምሽት ፕሮግራሞች እንገናኛለን። እስከዚያው በሰላም ደሩ።